ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል የተባለ ቡድን ከወር በፊት ነው የህዝባችን የመከራ ጊዜ እንዲያጥር ለምትፈልጉ ኢትዮጵያውያን ብሎ አንድ ጥሪ አቀርቧል። ይሄም እንዳለው ወደ ህዋት አካውንት በረሚታንስ ወይም በሐዋላ መልክ በሚገባው የውጭ ምንዛሪ ላይ እቅባ እንዲደረግ ነው ጥሪው። በርካታ አስተባባሪዎች ናቸው ያሉት። አንዱ አስተባባሪ አቶ ፋሲካ ጌታነህ ናቸው። ከኤድመንተን ካናዳ የኢኮኖሚ ምሁር ዶክተር ሽፈራው አዲሉ ሁለቱን ይያለሁና የመጀመሪያ ጥያቄን ለአቶ ፋሲካ ነው ያቀረብኩት። ይሄ የጠራችሁት የቀባ ጥሪ ምን ያህል ተግባራዊ የሆነላችሁ ነው በሚል አቶ ፋሲካ።
እሺ አቶ አዲሱ የምትፈቅድልኝ ከሆነ ዛሬ ከእስር የተለቀቁ ኦር ሰሞኑን የተለቀቁ የፖለቲካ እስረኞች ስለነበሩ እነሱን በተመለከተ ትንሽ ነገር ማለት እፈልጋለሁ። እነዚህ የህዝብ ልጆች ወደ ቤተሰቦቻቸው በመቀላቀላቸው በጣም ደስ ብሎናል። የኢትዮጵያ ህዝብ እንኳን ደስ አላችሁ ለማለት ነው። ይሄ የህዝብ ትግል ፍሬ ነው። የህዝቡ ትግል እነዚህ ሰዎች የታሰሩበት አላማ እስኪፈታ ድረስ መቀጠል አለበት የሚል አጭር መልእክት ለማስተላለፍ ነው የምፈልገው። ወደ አነሳኸው ጥያቄ ልመለስ። ይህንን ዘመቻ እንግዲህ አቅደን መንቀሳቀስ ስንጀምር ታሳቢ ያደረግናቸው ሁለት መሰረታዊ ነገሮች ነበሩ። አንደኛው በአገዛዙ ወይም በስርዓቱ በኩል ያለውን ሁኔታ አይተናል። በሌላ በኩል ደግሞ በህዝቡ በኩል በተለይም ደግሞ ውጭ በሚኖረው ማህበረሰብ በኩል ያለውን ተነሳሽነት ገምግመናል። በስርዓቱ በኩል በተቀጣጠለው ህዝባዊ እምቢተኝነት ምክንያት አገዛዙ ወደ ፖለቲካዊና ኢኮኖሚያዊ ቀውሶች ውስጥ እንደገባ ለሁሉም ሰው ግልጽ ሆነ፣ አደባባይ ላይ የተሰጠ እውነት ነው። እንደው ለመጥቀስ ያህል ከስርዓቱ ጋር ቅርበት ያለው ሪፖርተር የተባለው ጋዜጣ የገለጸበት መንገድ ለእኛ ተስማሚ ሆኖ አግኝተነዋል። ምንድነው ያለው ርዕሰ አንቀጽ ሲጽፍ የኢኮኖሚው ጣጣ ሌላ ቀውስ እንዳያመጣ በሚል የጻፈበት ሁኔታ አለ። ኢኮኖሚው እንደ በረዶ እየቀዘቀዘ መሆኑን ለዚህም ደግሞ ዋነኛው ኢኮኖሚውን እግር ከወርች የያዘው የውጭ ምንዛሬ እጥረቱ እንደሆነ የገለጸበት ሁኔታ አለ።
በሌላ ያመጣኑ እኛንን ትላላችሁ ታዲያ? እናንተ መሆኑን በምን ተረጋግጣላችሁ? እርግጥ የውጭ ምንዛሬ ችግር ይኖራል ማለት ይቻላል።
ትክክል ነው። እኛንን ያመጣነው ለማለት ሳይሆን ይህንን ዘመቻ በምናቀድበት ጊዜ ስርዓቱ የገባበትንም አጣብቂ የደረሰበትንም ደረጃ ከግንዛቤ ውስጥ አስገብተናል ለማለት ነው። በሌላ በኩል ደግሞ ከዚሁ ከህዝባዊ እምቢተኝነቱ ጋር ተያይዞ ውጭ ያለው ማህበረሰብ የሀገሩን ሁኔታ በቅርበት የሚከታተልበት ትልቅ የሆነ ተነሳሽነት ያለበት እየተደረገ ያለውን ህዝባዊ ትግል የማገዝ ስሜቶች ከእለት ወደ እለት እያደጉ ያሉበት ሁኔታዎች እንዳሉ ግንዛቤ በማስገባት ነው እንግዲህ ውጭ ያለው ኢትዮጵያዊ በስርዓቱ ላይ እንዴት አይነት ኢኮኖሚያዊ ጫና ሊያሳርፍ ይችላል፣ ምንስ አማራጮች አሉት የሚል የዳሰሳ ጥናት በማድረግ ሬሚታንስ ላይ ትኩረት ተደርጎ ከተሰራ ውጤት ሊያመጣ ይችላል የሚል እምነት ስለተሰማን ነው እንግዲህ ይሄንን ዘመቻ ለማድረግ የተነሳሳ ነው። ዘመቻው ከታወጀ ከዲሴምበር 29 2017 በኋላ በርካታ የስርዓቱን ችግር የሚያመለክቱ ኢኮኖሚያዊ መረጃዎች እየወጡ ይገኛሉ። ከነዚህም ውስጥ የኤምባሲዎች የበጀት እጥረት ማጋጠሙ፣ አንዳንድ አገሪቱ ውስጥ ለግንባታ ስራ የሚያስፈልጉ ግብአቶች ከገበያ መጥፋታቸው ወይም በጣም ውድ መሆናቸው፣ በጥቁር ገበያ ላይ የዶላር ዋጋ በከፍተኛ ሁኔታ እያደገ የመጣበትና ሌሎችም የጫናው ምልክት የሆኑ ዜናዎች እየወጡ ይገኛሉ። በእኛ እምነት እየተደረገ ያለው ዘመቻ ሙሉ ለሙሉ ለእነዚህ ቀውሶች ምክንያት ነው ባንልም እነዚህ ቀውሶች በአንድም ቢሆን በሌላ መልክ አስተዋጽኦ አድርጓል የሚል እምነት አለን። ከዛ አንድ ነገር ልጨምርልህና አላብቃ። ውጭ ሀገር ላይ የተወሰኑ ዳሰሳዎች አድርገን ነበር። አንዳንድ የገንዘብ መላኪያ ድርጅቶች አካባቢ ሰበሰብነው መረጃ መሰረት አንዳንድ ላኪዎች ከ30-40% የሚሆን በእነሱ በኩል የሚያልፈው መንገድ ገንዘብ እየቀነሰ መምጣቱን፣ እንደዚሁም ደግሞ ለመኒግራም ወይም ዌስተርን ዩኒየን ወኪል የሆኑ ኢትዮጵያውያን ወደ እነሱ ገንዘብ ለመላክ የሚመጡትን ሰዎች አማራጭ ፈልጋችሁ ላኩ፣ ህዝቡ ችግር ላይ ነው እያሉ ሰውን አቅጣጫ የሚጠቁሙበት ሁኔታ እንዳለ ለመረዳት ችለናል። እና የዘመቻውን ተሰሚነት ውጤታማነት እነዚህ ሁኔታዎች ያመለከታሉ ብለን እናምናለን።
ጥሩ፣ ወደ ዶክተር ሽፈራው ልሂድ። አመሰግናለሁ አቶ ፋሲካ። ዶክተር ሽፈራው እንግዲህ እርስዎ የዚሁ ግብረ ኃይል አባል ወይም ደጋፊ መሆኖን አውቃለሁ። ሙያዊ መልስ እና ትንታኔ ይሰጡኛል ብዬ ነው ማምነው። እውን የአንድ ሀገር ኢኮኖሚ በዚህ አሁን በተያዘው ማዕቀብ አይነት ይጎዳል ይላሉ? ከሙያው አንጻር
የሀገሪቱን ኢኮኖሚ ከአገዛዙ ጋር ለይተን ማየት ያስፈልገናል እላለሁ መጀመሪያ። ምክንያቱም የዚህ የግብረ ኃይሉ አላማ አገዛዙ ላይ ነው እንጂ የአገሪቱ ኢኮኖሚ ላይ አይደለም። የአገሪቱ ኢኮኖሚ የምንለውም ራሱ ችግር ያለበት ነገር ነው። ምክንያቱም ኢትዮጵያ ውስጥ ሌላ የራሱ የህወሓት ወያኔ ኢኮኖሚ አለ።
አገዛዙ ነው እንግዲህ የአገሪቱን ኢኮኖሚ የሚቀይሰው ለነገሮች።
አዎ፣ ግን መረዳት ያለብን ኢትዮጵያ ውስጥ ህወሓት የራሱ ኢኮኖሚ አለው። በኤፈርት እና በመሳሰሉት የራሱ ሌላ ኢኮኖሚ አለ እና የዚህ የውጭ ምንዛሬውም ተጠቃሚዎች በቅድሚያ እነዚህ አይነት ድርጅቶች ናቸው። እነዛ ድርጅቶች የኢትዮጵያ ህዝብ ንብረቶች አይደሉም። እና የራሱ የህወሓት ኢኮኖሚ አለ እና አንዱ ዘመቻው የሚያነጣጥረው በኢኮኖሚ ደረጃ ካየ ነው በእነሱ ላይ። ሌላው ግን ዘመቻው የሚያነጣጥረው ከዛ ባለፈ ግን አገዛዙ የውጭ ምንዛሬውን የሚያውልባቸው ሌሎች ነገሮች አሉ። ለምሳሌ ያሉ የጦር መሳሪያዎች መግዛት፣ ህዝቡን የሚገልባቸውን መሳሪያዎች መግዛት፣ ሰርቬላንስ፣ ይሄ የስለላ ስራዎችን ለመስራት የሚያደርገው የውጭ መንግስታትም ሎቢ ለማድረግ የሚጠቀምባቸው እንደዚህ አይነት ባካና የህዝቡን እንቅስቃሴ የሚያፍኑ ድርጊቶች ላይ ነው። እና የውጭ ምንዛሬዎቹ ለእንደዚህ አይነት ነገሮች እንዳይውሉ ለማድረግ ነው። ሌላው ብዙ ጊዜ የተጠቀሰ ነገር አለ። ይሄ ደግሞ በዓለም አቀፍ ደረጃ በደንብ የተነሳ ጉዳይ ነው። ኢትዮጵያ ከአፍሪካ ውስጥ በአንደኛ ደረጃ ሀብት ከሚሸሽባቸው ሀገሮች ውስጥ ነች። በአንደኛ ደረጃ ያለች ሀገር ነች። ማለት አገዛዙ ጋር የተጠጉ ግለሰቦች በከፍተኛ ደረጃ ገንዘብ ወደ ውጭ አሸሻሉ። እና አንዳንድ ግምቶች የሚያሳዩት እንደውም ባለፉት 10 ዓመታት ብቻ ወደ 30 ቢሊዮን የሚሆን ገንዘብ ከሀገሪቱ ሸሽቷል። ይህ ገንዘብ የሚሸሸው በውጭ ምንዛሬ ነው። እና ይሄ ሬሚተንሱ መሆኑ ከሌሎች ሶርሶች የሚመጡ የውጭ ግንም ገንዘቦች ለገንዘብ ማሸሻ የሚውሉም ናቸው ማለት ነው። እና ኢኮኖሚ ስንል የኢትዮጵያን ኢኮኖሚ አይደለም ታርጌት የሚያደርገው ይህ ዘመቻ፣ አንዱ እሱ ነው። ሌላው ነገር ይሰራል ወይ፣ በዛም ደረጃ ይሰራል ወይ ለሚለው ግን የተወሰነውን አሁን ፋሲካ ያነሳው ነገር አለ። ጊዜው የተለየ ጊዜ ነው። የዛሬ 5 ዓመት 4 ዓመት 10 ዓመት አይሰራም ማለት እንችላለን። አሁን ግን የተለየ ጊዜ ነው ያለው። በፖለቲካ መስክ ያለውን ለውጥ የምናየው ነው። በኢኮኖሚ መስክም ያለው ለውጥ አለ እና የለውጥ ጊዜ ነው አሁን። አንዱ እሱ ነው መሰረታዊ የሆነው ነገር። ሁለተኛው የሶሻል ሚዲያ አሁን በጣም ኢትዮጵያውያን በውጭ የምንኖር በጣም የተገናኘንበት ጉዳይ ነው። የአገሪቱ ያለው ሁኔታ ውጭ ያለነውን በቅርብ የሚያገናኝበት ሁኔታ ነው እና ይሄ የተለየ አዲስ ሁኔታ ማያሰብ አለበት። ሌላው ነገር ግን እኛ ሪፖርቶች በግል ደረጃ የምንሰበስባቸው አሉ። እንደ ግብረ ኃይል ከሰዎች ከምናውቃቸው በቅርብም በርቀትም ከምናውቃቸው የምንሰማቸው የግለሰብ ደረጃ ያሉ ሪፖርቶች አሉ እና ይሄ ዘመቻ እነሱ ፓርቲስፔት እያደረጉ እየተሳተፉበት እንደሆነ የሚገልጹበትም ሁኔታ አለ። በመጨረሻው ግን ግብረ ኃይሉ የራሱን ጥናት ማድረግ አለበት። ማለት እንደዚህ አይነት ከዚህ ያለፈ ጥናት እና ምን አይነት ጥናት ብናደርግ ይሻላል፣ ኢምፓክቱን ለማወቅ እንዴት ብናጠናው ይሻላል የሚለውን ዘዴዎችን እየመረመር ነው እና አት ሳም ፖይንት ያ ጥናት መደረግ አለበት። የመጨረሻ ነጥብ ግን ልናገር በዚህ ጉዳይ ላይ የኢትዮጵያ ውስጥ ያለው አገዛዝ ከውጭ ሬሚተንስ የማገኘው 4.5 ቢሊዮን ይሆናል ብሏል። በቃሉ መውሰድ አለብን። 4.5 ቢሊዮን በጣም ብዙ ገንዘብ ነው። ወደ 6-7% የሀገሪቱ ጂዲፒ ነው። ያ ቁጥር ራሱ በ25% ቢቀንስ የሚኖረው ተጽዕኖ ከፍተኛ ነው። በ25% በ15%። ምክንያቱም ይህ አገዛዝ 1 ቢሊዮን ያህል ለምሳሌ 25% ሰክሰስፉል ቢሆን ከአንድ ቢሊዮን በላይ ነው የሚሆነው እና 1 ቢሊዮን ቢያጣ ይሄ መንግስት በአሁኑ ጊዜ በጣም ሊሽመደመድበት የሚችልበት ሁኔታ ነው ያለው። ምክንያቱም ኤክስፖርት ወርደዋል፣ የውጭ ኢንቨስትመንቶች ወርደዋል፣ ቱሪዝም ወርደዋል፣ እርዳታ ወርደዋል እና የድምር ውጤቱን ነው ማየት ያለብን እና የግብረ ኃይሉ ነገር ሲያንቀሳቀስ በሬሚተንሱ ብቻ የሚፈለገው ውጤት ያመጣል ብቻ ሳይሆን በድምር ውጤቱ ግን ከፍተኛ ጫና ይፈጥራል ነው እና ይሰራል የሚል እምነት አለን ማለት ነው።
ብቻውን ጥሩ። ሌላ ጥያቄ ለአቶ ፋሲካ አነሳለሁ። ከዛ በፊት ግን እርስዎ ጋር ልቆይና ዶክተር ሽፈራው ይሄ ግብረ ኃይል ወይም አሁን የተያዘው ዘመቻ የኢትዮጵያን ኢኮኖሚ ሳይሆን የገዢውን ፓርቲ ኢኮኖሚ ያሉ መሰለኝ ለይቶ ሊመጣ ይችላል። እንዴ አሁን የተያዘው ዘመቻ የኢትዮጵያን ኢኮኖሚ ሳይነካ የገዢውን እርሶ እንደጠቀሱት አሁን የኤፈርት የመሳሰለውን ብቻ የሚጎዳበት ሁኔታ ይመጣ ይኖራል ለይቶ?
አዎ ይኖራል።